ዓለም አቀፍ ወረርሽኝ ሊቀሰቅስ ይችላል በሚል ስጋት የፈጠረው ኤምፖክስ በመባል የሚጠራው በሽታው በራሱ ምንድን ነው ለሚለው ጥያቄ ትንታኔ የሚሰጡን ባለሙያ ጋብዘናል። ዶክተር ነጋሊ ከዋሽንግተን ዲሲ ከተማ ወጣ ብላ በምትገኘው በሜሪላንድ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎችና የጽኑ ህሙማን ሐኪም ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ነጋ አሊ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ
ዶክተር ነጋ።
በቅድሚያ ይህ በዓለም አቀፍ ደረጃ በወረርሽኝ መልክ እንዳይከሰት ስጋት ያሳደረና ቀደም ሲል በአመዛኙ በተደጋጋሚ ይከሰትባቸው ከነበሩ የመካከለኛው አፍሪካ አካባቢዎች ውጪ አንዳንድ ሌሎች ቦታዎችም መታየት የጀመረ በልማድ የዝንጀሮ ፈንጣጣ የሚባል በእንግሊዝኛው አጠራር ኤምፖክስ የተባለ ተላላፊ በሽታ ምንነት በማየት ብንጀምር፣ ለመሆኑ ኤምፖክስ ምንድን ነው?
ኤምፖክስ ወይንም የዝንጀሮ ፈንጣጣ የሚባለው መንኪፖክስ በሚባል የኦርቶፖክስ ቫይረስ የሚዛመድ ቫይረስ የሚመጣ በሽታ ነው። ዞኖቲክ ኢንፌክሽን ይባላል። ማለት ከእንስሳ ወደ ሰው የሚዘል ኢንፌክሽን ማለት ነው። ይሄ ቫይረስ ፈንጣጣ ከሚያመጣው ቫይረስ ከስሞል ፖክስ ለፈንጣጣ በሽታ መከላከያ ከተሰራበት ቫይረስ ቫክሲኒያ ከሚባልና ሌሎች ተመሳሳይ ቫይረሶች ጋር የሚዛመድ ቫይረስ ነው። እና ባጭሩ ኤም ፖክስ ማለት የዝንጀሮ ፈንጣጣ ነው። በመንኪ ፖክስ ቫይረስ የሚመጣ በሽታ ነው።
መልካም ዶክተር ነጋ፣ ራሳቸውን የለወጡ የቫይረሱ ዝርያዎች መታየት በዓለም አቀፍ ደረጃ በስፋት እንዳይዛመት በሚል አሳሳቢነቱን ይበልጥ ከፍ ያደረገው ይመስላል። ለመሆኑ በአሁኑ ወቅት የሚታወቁት ልውጥ የቫይረሱ ዝርያዎች የትኞቹ ናቸው? ምንስ ይባላሉ? ራሳቸውን የለወጡ የቫይረሱ ዝርያዎች መታየታቸው የደቀነው ስጋት በተጨባጭ የቱን ያህል የከፋ ነው?
ይሄ ቫይረስ ለመጀመሪያ ጊዜ የታወቀው በ1950ዎቹ ዴንማርክ ውስጥ ነው። ይሄ ቫይረስ ከሲንጋፖር ወደ ዴንማርክ የፖሊዮ ቫክሲን ሪሰርች ለመስራት በመጡ ዝንጀሮች ላይ ነው ለመጀመሪያ ጊዜ ቫይረሱ የታወቀው። በሰዎች ላይ ለመጀመሪያ ጊዜ በሽታ ያመጣው ማዕከላዊ አፍሪካ በምትገኝ በቀድሞ ስሟ ዛየር በአሁኑ ደግሞ ዴሞክራቲክ ሪፐብሊክ ኮንጎ ተብላ በምትጠራ አገር ነው ለመጀመሪያ ጊዜ የተከሰተው። ይሄ ቫይረስ አሁን አንተ እንዳልከው እየተለወጠ ብዙ አይነት ቫይረሶች እየሆነ ነው። አንደኛው ቫይረስ በመካከለኛው አፍሪካ በሚገኙ አገሮች ላይ በአብዛኛው የሚገኝ ቫይረስ ሲሆን፣ ሁለተኛው ደግሞ በዌስት አፍሪካ ባሉ አገሮች የሚገኝ ነው። በመካከለኛው አፍሪካ የሚገኘው ቫይረስ ክሌድ ዋን ይባላል። ክላሲፊኬሽን ሜዲካል ተርሚኖሎጂ ነው፣
መለያው ነው።
አዎ ልክ ነው። እና ይህ ቫይረስ ክሌድ ዋን ሲባል ክሌድ ዋን መካከለኛው አፍሪካ ከሚገኝ ራሱ ይሄ ቫይረስ ሁለት አይነት ክፍፍል አለው፣ ክሌድ ዋን ኤ እና ክሌድ ዋን ቢ ሲሆን ሁለተኛው ቫይረስ በምዕራብ አፍሪካ የሚገኘው ደግሞ ክሌድ ቱ ቫይረስ ይባላል። ይህም እንደዚሁ ሁለት አይነት አለው፣ ክሌድ ቱ ኤ እና ክሌድ ቱ ቢ ይባላል። በአጠቃላይ ቫይረሶች ጄኔቲክ ማቴሪያላቸውን በመለወጥ በሚውቴሽን
ተፈጥሯቸውን
እየቀየሩ እየተለወጡ ይመጣል። በዛ ምክንያት ነው እንግዲህ ለወደፊቱ ከዋናው ጋር የሚመሳሰሉ ግን የተወሰነ አንድ ሁለት ሶስት የጂን ማቴሪያል በመቀየር የሚለዋወጡ ብዙ የተለያዩ ቫይረሶች ሊኖሩ ይችላሉ። እስካሁን ድረስ ግን ሪከርድ የሆኑት እነዚህ አራት አይነት ቫይረሶች ናቸው። ልዩነቱ ምንድን ነው? ክሌድ ዋን መካከለኛው አፍሪካ ያለው ከክሌድ ቱ በላይ ብዙ ጄኔቲክ ማቴሪያሎች አሉ። ያኛው ብዙ ጄኔቲክ ማቴሪያሎችን ጥየጣለ አነስ ያለ ጄኔቲክ ማቴሪያል ነው ያለው። ሁለተኛ ነገር ደግሞ የሚያመጡት በሽታ ራሱ እና የመግደል አቅማቸው የሁለቱ ይለያያል። መካከለኛው አፍሪካ ያለው ክሌድ ዋን በጣም ከባድ በሽታ የማምጣት ችሎታ አለው፣ ከዛኛው የበለጠ። የመግደል አቅሙ ደግሞ ከዛኛው የበለጠ ነው። በአጠቃላይ ቫይረስ ሲቀያየር፣ ሚውቴት ሲያደርግ፣ ኢቮልቭ ሲያደርግ ብዙ አይነት አዳዲስ ጸባዮችን ያመጣል። እጅግ በጣም ገዳይ የነበረ ቫይረስ ገዳይነቱ ሊቀንስ ይችላል። በጣም ተላላፊ የነበረ ቫይረስ የመተላለፍ አቅሙ ሊቀንስ ይችላል። ወይንም በተቃራኒው በጣም ገዳይ ሊሆን ይችላል፣ ወይም ከሰው ሰው የመተላለፍ ችሎታው ሊጨምር ይችላል። እንግዲህ በኢንፍሉዌንዛም ሰው ኮቪድም በተለያየ ነገርም ስናየው ቫይረሱ በተከታታይ ይለወጣል።
ይሄ ተለዋዋጭ ባህሪያቸውም ነው አዳጋች የሚያደርገው። በሕክምናው ሰጣጥ ላይም ለተለወጠው ቫይረስ መከላከያ መሰራት ይኖርበታል።
ልክ ነው። እና ለዛ ነው አሁን ለምሳሌ የኢንፍሉዌንዛ ቫክሲን በየአመቱ አዲስ ቫክሲን የሚመጣው በዚህ ምክንያት ነው። በኮቪድም እንደዚሁ አሁን መጀመሪያ ስለተነበረው ቫክሲንና አሁን ያለው ቫክሲን አንድ አይነት አይደለም። ብዙ ነገሩ ተለውጦ አዲስ ከተለወጠው ቫይረስን መከላከል እንዲችል እየተደረገ ነው የሚሰራው ማለት ነው።
ዶክተር ነጋ እንግዲህ ቅድሚያ የተከሰተባቸው ዝንጀሮች በመሆናቸው ያንንም ተከትሎ ከዘረኝነት ጋር ተያይዞ የስያሜ ለውጥ እንዲደረግ የዓለሙ ጤና ድርጅት እስከወሰነው የዛሬ 2 ዓመት ድረስ ከዝንጀሮ ጋር የተገናኘ ታሪኩ የጎላ ነው። ለመሆኑ ከዝንጀሮ ውጭ እንስሳት ወደ ሰው የመተላለፉ ተፈጥሮውን የመሰለ ከእንስሳ ወደ እንስሳት ይተላለፋል? ከአሁን ቀደም ተከስቶባቸው የተገኙ የእንስሳ ዝርያዎች አሉ?
እንግዲህ ይሄ ቫይረስ የዝንጀሮ ፈንጣጣ ይባል እንጂ ዝንጀሮዎች ልክ እንደ ሰዎች በድንገት ነው በዚህ ቫይረስ የሚያዙት። ኢንሲደንታል ሆስትስ ናቸው። ዋናው መነሻው ዝንጀሮዎች አይደሉም። ዝንጀሮዎች ከሌላ እንስሳ ይህን በሽታ ያገኙ። ይህ በሽታ እንደምናውቀው እጅግ በጣም ጫካ በሆነ ሬን ፎሬስት አካባቢ ማለት ዌስት አፍሪካን በለው ሴንትራል አፍሪካን በዛ ነው የሚገኘው። የዚህ ቫይረስ ናቹራል ሪዘርቫ ወይንም በሽታውን ሳያሳዩ ቫይረሱን ይዘው የሚኖሩ እና ወደ ሌላ እንስሳ የሚያስተላልፉ እንስሳዎች እነማን እንደሆኑ አይታወቅም። የሚጠረጠረው ምንድን ነው? ሮደንትስ እንደነ ጥንቸል አይነት፣ እንደ አይጥ አይነት፣ ስኮርልስ እና የተለያዩ ትንሽ እንስሳት ናቸው። የዚህ ቫይረስ ናቹራል ሪዘርቫ ወይም በሽታ ሳይዛቸው በተፈጥሮ የሚይዙት የሚባለው እና ይህ በሽታ የእነዚህን እንስሳቶች የሞተ አካል ወይም የሰውነት ፈሳሻቸውን በመለካካት ወይንም እነዚህን እንስሳት አርዶ ስጋቸውን በመጠቀም በሚታረዱበት ሰዓት ደማቸው ሰው ይነካል። በዛ መልክ ነው የሰው ልጅ ለቫይረሱ የሚጋለጠው። ዝንጀሮዎችም በዛ መልክ ነው የሚያዙት።
አንድ ወረርሽኝ መልክ ከሰው ወደ ሰው ሊተላለፍ የሚችል በሽታ ሲመጣ አስቀድመን ማወቅ የምንፈልገው በምን መልኩ ይተላለፋል፣ ምን አይነት ሁኔታዎች ለህመሙ ያጋልጣሉ። ቀደም ብለው የጠቀሱትን ኮቪድን የመሰለ በአየር ላይ የመተላለፍ ሁኔታ ሲጨምር ስጋቱ ያንን ያህል ያይላል። ሌሎች የሚተላለፉባቸው መንገዶችን በማወቅ ሰዎች ጥንቃቄ እንዲያደርጉ ይመከራልና የተቀየረ አዲስም ካለ የዚህ ቫይረስ መተላለፊያ አይነተኞቹ መንገዶች ምንድን ናቸው? ሰዎችስ የትኞቹን ጥንቃቄዎች በማድረግ ራሳቸውን የመከላከል አቅማቸውን ከፍ ሊያደርጉ ይችላሉ?
እንግዲህ የዚህ ቫይረስ መተላለፊያው ብዙ አይነት ነው። መጀመሪያ ይሄ ቫይረስ ከነዚህ ከትናንሽ እንስሳቶች፣ ከሮደንቶች፣ ከአይጦች፣ ከስኮርሎች ወደ ሰው መተላለፍ አለበት ወይም ወደ ዝንጀሮ መተላለፍ አለበት። እነዚህ እንስሳቶች ሲነክሱም ሊያስተላልፉ ይችላሉ። ዝንጀሮም ሲነክስ ሊያስተላልፍ ይችላል። የዝንጀሮ ስጋን በመንካት የሰውነት ፈሳሽ ማን በመንካት ሰው ሊያዝ ይችላል። ይሄ እንግዲህ ከእንስሳት ወደ ሰው እንዴት ዘሎ እንደሚመጣ ነው የሚያሳየው። ከሰው ሰውስ እንዴት ነው የሚተላለፈው ለሚለው ብዙ መንገዶች አሉት ብለናል። አንደኛው በዚህ ቫይረስ ከተያዘ ሰው ጋር እጅግ በጣም የተቀራረበ ግንኙነት ባለው ሰው ሊመጣ ይችላል። ይሄ ማለት አብረው የሚኖሩ፣ አብረው የሚተኙ፣ ብርድ ልብስ ልብሶች፣ ላይነኖች የሚጋሩ፣ በተለይ ደግሞ የቆዳ ሽፍታዎች ከወጡ በኋላ የተለያየ ደረጃዎችን አልፈው ሰውነቱ በቃ ቁስል ምናምን በሚሆንበት ሰዓት እዛ ብዙ ፈሳሽ ይወጣል። በዛን ጊዜ ቫይረሱ ከሚገባው በላይ ሰውን ከዛ ሰውዬ ጋር ንክኪ ያለው ሰው በበሽታው ሊያዝ ይችላል። እንግዲህ ዋናው ይሄ ነው የሚሆነው። ከዛ በተጨማሪ ግን አሁን ለምሳሌ ያህል ቫይረስ ደም ውስጥ የተለያየ ሰውነት ከገባ በኋላ ወደ ሳምባ መሄዱ አይቀርም። በሳምባ ሊተላለፍ ይችላል። ግን ከዛኛው ጋር ስታይ እንደዚሁ በጣም የበዛ ከእናት ወደ ጽንስ ሊተላለፍ ይችላል። አዎ ይተላለፋል። በግብረ ስጋ ግንኙነት ጊዜ ሊተላለፍ ይችላል። ግን የግብረ ስጋ ግንኙነቱ መተላለፍ ብዙውን ሰዎች እርስ በርስ ቆዳ ለቆዳ ስለሚነካኩ፣ ግን ሌሎች አባለዘር በሽታዎች አይነት አይደለም። ግን ለወደፊቱም ይህም ኢምፕሩቭ ሊደረግ ይችላል። ሌላው ነገር ደግሞ የዚህ አይነት በሽተኛ ሲጠቀምበት የነበረውም አንሶላ፣ ብርድ ልብስ ተወሰነ ጊዜ በኋላ ሰውየው ከተሻለ ከደረቀ በኋላ በምናራግፍበት ሰዓት ድሮፕሌቶች እየፈጠርን ነው፣ እነዛን በመተንፈስ ወደ ውስጥ ሊተላለፍ ይችላል። ስለዚህ የመተላለፍ በጣም ብዙ ለምሳሌ ያህል ሜይ 2022 ላይ ከዌስት አፍሪካ የተነሳ የተስፋፋ ወረርሽኝ ነበር። እንግዲህ በዛ ነው ብዙን ኢንፎርሜሽን ያገኘነው። የዚህ ቫይረስ መተላለፊያው በጣም ብዙ ነው። ከዚህ በተጨማሪ ደግሞ አስፈላጊ የሆነ ጥንቃቄ ከተደረገ ደግሞ የዚህን ቫይረስ መተላለፍ የማስቆም እንትኑ በጣም ከፍተኛ ነው። ለምሳሌ አሁን በ2003 ላይ አሜሪካን ሀገር ውስጥ የዚህ አውትብሬክ ተነስቶ ነበር፣ ከላብራቶሪያ ተነስቶ እና በዛን ወቅት ስታንዳርድ የሆነ የኢንፌክሽን መከላከያ የተጠቀሙ ሰዎች ጋውን፣ ማስክ፣ ግላቭ እናም ያደረጉ ሰዎች አንድም ሰው አንድም የጤና ባለሙያ በዚህ ቫይረስ አልተያዘም። እና ይሄም ያሳይህ ምንድን ነው ሳይንሳዊ የሆነ መሰረታዊ የኢንፌክሽን መከላከያ ተግባሮችን ከተደረገ ኢንፌክሽኑን በቀላሉ ለመቆጣጠር ይቻላል። ቫይረሱ ደግሞ አሁን ለምሳሌ ያህል አንድ ቤት በሚኖሩ ሰዎች የመተላለፍ እድል ግን አንድ ቤት ውስጥ ገብቶ ራሱ እዛ ቤት ውስጥ ያሉ ሁሉም ሰዎች አይያዙም። ስለዚህ ይሄ ቫይረስ አሁን እየተስፋፋ ቢሆንም ለማስቆም ግን ቀላል። አሁን ለምሳሌ እንደ ኮቪድ አይነት አስቸጋሪው በጣም አስፈሪ የሆነ ሁኔታ ላይ አይደለም ያለው።